ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኦሮሚያ ውስጥ ተቃዋሚዎች በውጭ ኩባንያዎች ላይ ጥቃት ሲከፍቱ በሚሊዮን የሚቆጠር መዋለ ንዋይ ወደ ጢስና አመድነት ወርዷል።
We saw the protesters here in front of the gate with sticks and knives and was really
ተቃዋሚዎቹን እዚህ መግቢያችን አካባቢ ዱላና ስለት ይዘው አየናቸው። ሁኔታው በጣም አስፈሪ ነበር።
ማርክ ድሬሰን ኢትዮጵያ ውስጥ የውጭ መዋለ ንዋይ አፍሳሽ ናቸው።
ተቃውሞ የተነሳው መልካም አስተዳደር በመጥፋቱ ምክንያት ነው። ይህንን ድርጅት የማቃጠል ሰበቡ አይታየኝም።
እኚኛው ደግሞ ኦቦ ሹሚ ተሊላ የማርክ ድሬሰን ኢንቨስትመንት በሆነው በማራንኬ ፕላንትስ ላይ ቃጠሎና ጉዳት እንዳይደርስ ከተከላከሉና ካተረፉት የሀገር ሽማግሌዎች መካከል አንዱ ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የዛሬ ዓመት አዋቅረውት የነበረውን ካቢኔ በትላንትናው ዕለት አፍርሰው 21 አዳዲስ ሽማኞች የተካተቱበት አዲስ ካቢኔ ማዋቀራቸውን ከቀድሞ ካቢኔ 9 ሚኒስትሮች በአዲሱ መካተታቸውን ዘግበናል። በዚህ ላይ ተጠናቀረ ወይም ይሄ በዚህ ላይ ትንተና የሚቀርብ ዘገባም በመጽሔቱ ይዘናል።
ሌሎችን በርከት ያሉ ዘገባዎችና ቅንብሮች ይኖሩናል። ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ጥቅምት 22 2009 ዓመተ ምህረት አስተናጋጆች ቆንጂት ታዬና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ከርዲስ ባይንም ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
በደቡብ ሱዳን ዋና ከተማ ጁባ ባለፈው ዓመት ሐምሌ የተፈጠረውንና ለብዙ ሰዎች ሕይወት መጥፋት ምክንያት የሆነውን ግጭት ያጣራው ገለልተኛው አካል የተባበሩት መንግስታት ድርጅት ወታደሮችና የተልእኮው ሰራተኞች የሲቪሎችንና የረድኤት ድርጅቶችን አባላት ደህንነት መጠበቅ አልቻሉም ሲል ድምዳሜ ላይ ደርሷል። ቁልፍ የሚሽኑ አንጋፋ ሰራተኞች የሰጡት አመራር ደካማነት ሁከቱ ወደ ትርምስ እንዲያመራና ምላሹም ውጤት አልባ እንዲሆን አድርጓል ሲል በጡረታ ላይ በሚገኙት የሆላንዱ ጀኔራል ፓትሪክ ካማሬት የተመራው የምርመራ ውጤት አስረድቷል። ከቪኦኤ ቴሌቪዥን ስርጭት ክፍል የተጠናቀረ አጭር ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል።
በፕሬዚደንት ሳልቫኪር ደጋፊዎችና በተቃዋሚው መሪ ሪክ ማቻር ታማኞች መካከል ባለፈው ሐምሌ መግቢያ ላይ ውጊያው የተቀሰቀሰው ቤተ መንግሥቱ አቅራቢያ ነበር። አንዳንዶች በዚያ ውጊያ የሞቱትን ሰዎች ቁጥር ከ300 በላይ መሆኑን ይናገራሉ። ግጭቶቹ በተጨማሪ ዘር ተኮር ወደሆኑ አስገዳጅ የወሲብ ጥቃቶች፣ ንብረት ዝርፊያዎችና ሌሎች የወንጀል ተግባራት እንዲያመሩ አድርገዋል። ያን ሁከት የመረመሩት ነጻ አካላት ሲቪሎችን በሁከቱ ሳቢያ ከተፈጠረው አደጋ መጠበቅ አልቻሉም ሲሉ የተባበሩት መንግስታት ድርጅት የሰላም አስከባሪዎችን ተችተዋል። መርማሪዎቹ በተጨማሪም የዓለሙ የሰላም አስከባሪዎች በጠቅላላው 29 ሚሊዮን ዶላር የሚያወጣውን የዓለም የምግብ ፕሮግራም ቅጽር ግቢ ውስጥ የሚገኘውን የእህል መጋዘን፣ ልዩ ልዩ የግብርና መሳሪያዎችና የተለያዩ ቁሳቁሶች ከዘራፊዎች መጠበቅ ሳይችሉ ቀርተዋል ሲሉ አስታውቀዋል። የተባበሩት መንግስታት በደቡብ ሱዳን በአሁን ወቅት 14,000 የሚጠጉ ወታደሮችና የፖሊስ አባላት አሉት። የዓለሙ ድርጅት ዋና ጸሐፊ ባንኪሙን በደቡብ ሱዳን ባለፈው ግንቦት የተሾሙት የድርጅቱ ወታደራዊ ተልእኮ አዛዥ ጄኔራል ጆንሰን ሞጎዋ ኪማኒ ኦዲኪ ከኃላፊነታቸው ተነስተው በሌላ አዛዥ እንዲተኩ መጠየቃቸውን ቃል አቀባያቸው አስታውቀዋል።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የደቡብ አፍሪቃ ፖሊሶች በዋና ከተማዋ ፕሪቶሪያ ፕሬዚደንት ጄኮብ ዙማ ከስልጣን ይውረዱ በማለት በፕሬዝዳንቱ ጽህፈት ቤት ደጃፍ የተሰለፉ ተቃዋሚዎችን የጎማ ጥይት እየተኮሱ መበተናቸው ተነገረ። ቱሶ ኩማለው ለቪኦኤ እንደዘገበው የመጣኔ ሀብት ነጻነት ተዋጊዎች ፓርቲ የተባለው ወደ ግራ አዘንባይ ፓርቲ በሺዎች የተቆጠሩ ተቃዋሚዎች የመኪና መስታወቶችን ሰባብረዋል። የአንድነት ህንጻ ወደ ተባለው የፕሬዝዳንቱ ጽህፈት ቤት ግቢ ሲያልፉም በአካባቢው ያለ ሆቴል ንብረት ዘርፈዋል። የደቡብ አፍሪቃ ህዝብ የዙማ አስተዳደር ፈጽሟል ስለተባለው ሙስና መንግስት ያዘጋጀው ሪፖርት ይፋ እስኪያደርግ እየጠበቀ ነው። ዙማ ሪፖርቱ ይፋ እንዳይወጣ በህግ ለማሳገድ ያደረጉትን ሙከራ ካነሱ በኋላ ዛሬ ዳኛው ሪፖርቱ በአስቸኳይ እንዲለቀቅ ሲሉ ትዕዛዝ ሰጥተዋል። የደቡብ አፍሪቃ ዋና ጸረ ሙስና ባለስልጣን ያጠናቀሩት ሪፖርት ፕሬዚደንቱ ከበርቴው የጉብታ ቤተሰብ የንግድ ጥቅሙን የሚያስከብሩለትን የካቢኔ ሚኒስትሮች እንዲመርጥና እንዲያሾም ፈቅደዋል በሚለው ክስ ዙሪያ ያጠነጠነ ነው። ሪፖርቱ ሊወጣ የታቀደው ባለፈው ወር ይሁን እንጂ ዙማ ተከላክለው እስካሁን አቆይተውታል። ፕሬዚደንቱ ካሁን በፊት ከመንግስት ካዝና 20 ሚሊዮን ዶላር አውጥተው ሲያበቁ ከከተማ ውጭ ያለውን የግል ቤታቸውን እንዴት ያለ አድርገው አሳምረውበታል ተብለው ተወንጅለዋል። በኋላም ይቅርታ ጠይቀው ባይሆን ግማሹን እመልሳለሁ ብለው ተስማምተዋል። 20 ሚሊዮን ነበር የወሰዱት፣ 10ሩን ሊመልሱ ማለት ነው።
ከኢራቅ አንስቶ ቱኒዚያ አረቦች ዩናይትድ ስቴትሱን ፕሬዚዳንታዊ ምርጫ በቅርበት እየተከታተሉ መሆናቸው ተዘገበ። ብዙዎችም የሚሹት ዲሞክራቷ እጩ ሂላሪ ክሊንተን እንዲያሸንፉ መሆኑን እናም የዚህም ምክንያት ክሊንተን የተመረጡ እንደሆን የዩናይትድ ስቴትስ የአረቡ ዓለም ፖሊሲ ላይ የተሻለ አዎንታዊ አቋም ይኖራቸዋል በሚል እምነት መሆኑን አንድ አዲስ ግምገማ አመለከተ። የዋሽንግተን ዲሲ የአረቦች ማዕከል በስድስት ዋና ዋና የአረብ ሀገሮች ላይ ባካሄደው አስተያየት ለቀማ 66% አረቦች ሂላሪ ክሊንተን እንዲመረጡ እንደሚፈልጉ፣ ሪፐብሊካኑ 66% አረቦች ሂላሪ ክሊንተን እንዲመረጡ እንደሚፈልጉ፣ የሪፐብሊካኑ ዶናልድ ትራምፕ በተመረጡ የሚሉት ደግሞ 11% ብቻ መሆናቸውን አመልክቷል። አልጄሪያ፣ ግብጽ፣ ኢራቅ፣ ኩዌት፣ ሞሮኮ፣ የፍልስጤም ግዛቶች፣ ሳውዲ አረቢያና ቱኒዚያ ውስጥ 3200 ጎልማሶች የተጠየቁበት ግምገማ የተካሄደው ባለፈው የአውሮፓውያን ጥቅምት 21 እስከ ትናንት ጥቅምት 31 ቀን ነው።
የፈረንሳይ ባለስልጣናት ካሌ ተብሎ በሚጠራው የስደተኞችና የፍልሰተኞች መጠለያ ሰፈር ውስጥ የቆዩ ህጻናትና ታዳጊዎችን ሀገሪቱ ውስጥ ወደሚገኙ የተለያዩ የማስተናገጃ ማዕከላት ማጓጓዝ ጀምረዋል። ጫካው የሚል ተቀጥያ መጠሪያ የተሰጠው የካሌው ሰፈር ባለፈው ሳምንት ሲፈርስ ታዳጊዎቹ በጊዜያዊ የኮንቴይነር መኖሪያዎች ውስጥ እንዲገቡ ተደርጎ ነበር። ዛሬ ማለዳ ላይ አንዱ የልጆች ቡድን በሶስት አውቶቡሶች ተደርጎ ወደ አዲሶቹ ማስተናገጃዎች ተወስደዋል። በባለስልጣናቱ እቅድ መሰረት እስከዚህ ሰዓት 1500 የሚሆኑ ተንከባካቢና ጠባቂ አዋቂ የሌላቸው ልጆች በ30 አውቶቡሶች ለመውሰድ እቅድ ይዘው ነበር። ይሁን እንጂ አውቶቡሶቹ ላይ ለመሳፈር ፈቃደኛ ያልሆኑ ልጆች ጉዳይ ባለስልጣናቱን እንዳሳሰቧቸው ተነግሯል።
የኢራቋን ሞሱል ከተማ የእስልምና መንግስት ነኝ የሚለው ቡድን ተዋጊዎች እጅ ለማስለቀቅ እየገሰገሱ ያሉት ኃይሎች ዛሬ የከፋ የአየር ሁኔታ እንዳስቸገራቸው ተገለጠ። የረድኤት ድርጅቶች በበኩላቸው ውጊያው ሲፋፋም ሲቪሉ ሕዝብ ለከባድ አደጋ እንደሚጋለጥ እያስጠነቀቁ ነው። የኖርዌይ የስደተኞች ምክር ቤት ተጠሪ ዎልፍጋንግ ግሬስማን 1.2 ሚሊዮን ሲቪሎች እጅግ ከባድ ጉዳት ይደርስባቸዋል ብለን እየተዘጋጀን ነው። የኢራቅ ሕዝብ በጠቅላላም እጣ ፈንታው ከባድ አደጋ ላይ ይወድቃል ብለዋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜናዎች የጀመረው የዛሬ ረቡዕ ጥቅምት 22 2009 ዓ.ም ፕሮግራማችን በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል።
ሁሉም ሊባል በሚችል ደረጃ የተሾሙት ሚኒስተሮች በኢህአዴግ መዋቅር ውስጥ ለረጅም ጊዜ የኖሩና ያደጉ ናቸው። ስለዚህ በዛው የወቅቱ ችግር አካል በሆነ ሲስተም ውስጥ ሲሰሩ የነበሩ ናቸውና አዲስ ኃይል አላየ
ለድርጅት ታማኝ ከሆነ ማንንም ቢሆን ሚስተር መሆን ይችላል የሚል አስተሳሰብ የሰበረ ነው። ስለዚህ ሰው በብቃቱ በችለታው በእውቀቱ እንጂ ማን ለአንድ ድርጅት ታማኝ በመሆኑ ወደ ከፍተኛ ደረጃ ደርሳል የሚል ይሄ የሰበረ አስተሳሰብ በመሆኑ ደስ ብሎኛልና ጥሩ ነው ብዬ ነው የምገልጸው።
ራሳቸው የሾሙት ካቢኔ በአንድ አመት ሊወጡ ነው እየቀየሩት ያሉት። ለምን እንደቀየሩት ያብራሩ መሰለኝ። እነዚህ ጥያቄዎች ሳይመለሱ እነዚህ አዳዲስ ሰዎች ምን ታመን ሊሰሩ ይችላሉ የሚለው ጥያቄ በተሟላ መልኩ መመለስ ከባድ ነው።
የሁለተኛው አጋማሽ ልዩ ዝግጅታችን በወቅታዊ ጉዳይ ላይ ያተኩራል። የሰማችኋቸውም የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የዛሬ ዓመት አዋቅረውት የነበረውን ካቢኔ በትላንትና ዕለት አፍርሰው 21 አዳዲስ ሹመተኞች የተካተቱበት አዲስ ካቢኔ ማዋቅራቸውን ተከትሎ በትላንትና ዕለት የተጀመረ ልዩ ውይይት ወይም የትንተና ዝግጅት ነው። በሁለተኛው አጋማሽ ጠብቁ። አሁን በቀጥታ ወደ ዕለቱ አብይ ርዕስ።
ኦሮሚያ ውስጥ ተቃዋሚዎች በውጪ ኩባንያዎች ላይ ጥቃት ሲከፍቱ በሚሊዮኖች የሚቆጠር መዋዕለ ንዋይ ወደ ጢስና አመድነት ወርዷል። ከዚያ ሁከት በኋላ በመላ ኢትዮጵያ የአስቸኳይ ጊዜ ሁኔታ ታውጇል። ሪፖርተራችን ማርተ ፋንደር ቮልፍ ሰሞኑን ወደ አርሲ ዞን ዶኒ ከተማ ተጉዛ ነበር። በአካባቢው ያለ አንድ ኩባንያ በማህበረሰብ መሪዎች እገዛና ርብርብ እንደምን ከጥቃት ሊተርፍ እንደቻለ የሚተርክ ዘገባ አጠናቅራለች። ሶሎሞን አባታ ያቀርበዋል።
ማራንኬ ፕላንት ኩባንያ ከአዲስ አበባ በስተደቡብ ወደ 125 ኪሎ ሜትር ርቀት ላይ ይገኛል። የማራንኬ ፕላንትስ ባለቤት ማርክ ድሪሰን ላለፉት 13 ዓመታት ኢትዮጵያ ውስጥ ነዋይ አፍስሰው ሲሰሩ የኩባንያቸው መጻኢ ደህንነት ጉዳይ አሳስቧቸው እንደማያውቅ ተናግረዋል። ባለፈው መስከረም 24 የተፈጠረው ሁኔታ ግን ያንን የመተማመን ስሜት ቀይሮታል። በአካባቢያቸው የነበሩ ብዙ ቁጥር ያላቸው ኩባንያዎች በእሳት ሲጋዩ አይተዋል። የሁከቱ መጠን እያደገ የሰው ቁጥርና ጩኸቱ እየበረከተ ሲመጣ ቀጣዩ የእርሳቸው ኩባንያ እንደሆነ መረዳታቸውን ይናገራሉ። ማራንኬ ፕላንትስ ለውጭ ገበያ የሚላክ አበባ የሚያመርት ተቋም ነው።
ተቃዋሚዎቹን እዚህ መግቢያችን አካባቢ ዱላና ስለት ይዘው አየናቸው። ሁኔታው በጣም አስፈሪ ነበር።
ለነገሩ ኦሮሚያ ውስጥ የተቀጣጠለው ተቃውሞ ከአንድ ዓመት በላይ ለሆነ ጊዜ ቢዘልቅም እንዲህ አይነቱ በውጭ ኩባንያዎች ላይ የተሰነዘረ ጥቃት ሲከሰት ግን ይህ ለመጀመሪያ ጊዜ ነበር። መስከረም ከጠባ አንስቶ ከአስር በላይ ኩባንያዎች ላይ ጥቃትና ጉዳት ደርሷል። ተቃዋሚዎቹ የሚሉት መንግሥት ለውጭ ባለሀብቶች የሚሰጠውን መሬት ከባለ አነስተኛ ይዞታ ገበሬዎች ላይ ያለበቂ ካሳ ክፍያ ሲነጥቅና ሲያፈናቅል ቆይቷል ነው። ማራንኬ ፕላንት የሚበልጡት ሴቶች የሆኑ 1200 ሠራተኞችን ቀጥሮ ያሰራል። ከሠራተኞቹ አንዷ ለሆነችው ለብዙዬ መኮንን የቤተሰቧ አባላትና ጓደኞቿ እየደወሉ ተቃዋሚዎቹ እርሷ በምትሠራበት ተቋም ላይ ጥቃት ሊያደርሱ እንደሆነ ሲያስጠነቅቋት መዋላቸውን ለማርታ ነግራታለች። ድርጅታቸው ብዙዬንና ሌሎቹን ሴቶች ሠራተኞች ወደ ቤታቸው እንዲሄዱ አደረገ። የብዙዬ ባለቤት ግን እዚያው ማራንኬ ፕላንትስ ማሳ ላይ ስለሚሰራ ስጋቷ አልተቃለለም።
እዚህ መተን ነበረ። እዚህ እየሰራን እያለን ይሄ ካምፓስ በየቦታ ተቃጠለ ሲሉን ደነገጥን። እኔም እሱም ስራ አተን ነበረ። ልጆቻችን የምናሳድግበት ነገር የለንም ነበረ። የምንተዳደረው በዚህ በካምፓስ ነው። ስለዚህ በጣም እንጎዳ ነበረ። በራሳችንም ሆነ በልጆችም ሆነ በጣም እንጎዳ ነበረ። በእኔ ማለት ነው፣ በራሴ በጣም ጉዳት ይደርስብኝ ነበር።
ኢትዮጵያ ባለፉት 10 ዓመታት ምጣኔ ሀብቷ እጅግ በተፋጠነ ሁኔታ እያደገ መሆኑን ስትናገር ብትቆይም የሥራ አጡ ቁጥር ግን አሁንም ሰማይ ጠቀስ ነው። ከሕዝቧ ከሩብ የሚልቀው የሚኖረው ከድህነት ወለል በታች ነው። በማራንኬ ፕላንት ዙሪያ ያሉት ኩባንያዎች ሲቃጠሉና ሲዘረፉ፣ ድሪሰን ግን ዕድል አልራቀቻቸውም። የማኅበረሰቡ መሪዎችና የሀገር ሽማግሌዎች ፈጥነው በሞተር ብስክሌት እየሆኑ ደረሱና በድርጅቱ በር ላይ ቆሙ። እጅግ የተቆጣና ይገነፍል የነበረውን ቁጥሩ የበዛ ተቃዋሚ እየገሰጹና እያረጋጉ አስቆሙት።
ዋይ ሙልቺስ ሙርሚንስ ኬፍ ዋይ ቡልቺንስ ጋሪት ከናፍ ኢሚ ድርጅት የነ ጉቡፍ ኢሚ ትገካ።
ተቃውሞ የተነሳው መልካም አስተዳደር በመጥፋቱ ምክንያት ነው። ይህንን ድርጅት የማቃጠል ሰበቡ አይታየኝም። በመልካም አስተዳደር መጥፋት የተነሳው ቁጣ ደግሞ ከክልል ሽማግሌዎች ጋር በመነጋገር መብረድ መስተካከል አለበት። ወደፊትም እንደሚስተካከል ተስፋለን።
ከሀገር ሽማግሌዎቹ አንዱ የሆኑት ኦቦ ሹሚ ተሊላ ናቸው። ከዚያን ጊዜ አንስቶ አዛውንቱና የማኅበረሰቡ መሪዎች ከድሪሰንና ከሀገሬው ሰው ጋር ችግሮቻቸውንና ብሶታቸውን እያነሱና እየመከሩ መቆየታቸውን ኦቦ ሹሚ ለማርታ ቫንደር ቮልፍ ነግረዋታል። ይህ ሁኔታ ለኢትዮጵያ ማደግ ጉልህ ድርሻ እየተጫወተ መሆኑ የሚነገረውን የውጭ ቀጥተኛ መዋዕለ ንዋይ ሊያስቆመው፣ ሊያስተጓጉለው ይችላል ሲሉ ስጋታቸውን የሚገልጹ ብዙ ናቸው። በእርግጥ አሁን ማራንኬ ፕላንት የምርት ሂደቱን በነበረው ሁኔታ ቀጥሏል። የባለቤቱ የማርክ ድሪሰን ስጋት ግን አልተወገደም። ነውጡ ጨርሶ አላባራም የሚል ፍርሃት አላቸው።
በመጪዎቹ ወራት ምን እንደምናደርግ ከደንበኞቻችን ጋር ተነጋግረናል። እናም እኛ የምናመርታቸው አይነታቸው ልዩ የሆነ አቅርቦቶች አሁን ዩጋንዳ ውስጥም ሊመረቱ በመሆኑ ችግር ቢፈጠር እንኳ ደንበኞቻችን አገልግሎቱ አይቋረጥባቸውም።
የኢትዮጵያ መንግሥት መስከረም 29 የአስቸኳይ ጊዜ አዋጅ ካስነገረ ወዲህ ጥቃት የደረሰበት አንድም የውጭ ኩባንያ እንደሌለ ተገልጿል። የኢትዮጵያ መንግሥት የውጭ ኩባንያዎችን የመተማመን ስሜት ለማጠናከር የሚችለውን ሁሉ እንደሚያደርግ አስታውቋል። የመብቶች ተሟጋቾችና ተቃዋሚዎች የሚሉት ግን ከእንግዲህ ኢትዮጵያ ውስጥ ዘላቂ መረጋጋት ማስፈን የሚቻለው ተቃውሞና ቁጣን የቀሰቀሱ ችግሮችና ምክንያቶች ዘላቂ መፍትሔ ሲያገኙ ብቻ ነው።
ወደ መጽሔቱ የትንታኔ ርዕስ እናልፋለን። ዲሞክራሲያዊ አገሮች በሀገር ውስጥ ያሉ አናሳ ቁጥር ያላቸው ሕዝቦች ያሏቸውን የብቃት መሰረት ሊጠቅሙ የሚችሉበት እድል ያገኛሉ ይላሉ። ፍጹማዊና አምባገነን መሪዎች ባሉባቸው ሀገሮች ግን ዳያስፖራዎች ወይም ከሀገራቸው ውጭ የሚኖሩ የዚያች ሀገር ዜጎች ብዙውን ጊዜ የተጨቆኑና ድምጻቸውን የማያሰሙ ናቸው ይላሉ አጥኚዎቹ። የአሜሪካ ድምጽ ዘጋቢ አርማን ታጂማንያን ያጠናቀረውን ዘገባ አዳነች ፍሳዬ ይዛ ቀርባለች።
ዩናይትድ ስቴትስ ከዓለም ከፍተኛ ኃይል ያላቸው ዳያስፖራዎችን ታስተናግዳለች። የዳያስፖራ ማህበረሰብን ለሀገሪቱ እድገት እጅግ ጠቃሚ ምንጮች አድርጋ ታያቸዋለች ይላሉ የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎት ምክትል ረዳት አስተዳዳሪ ሞና ያኮቢያን።
ዳያስፖራዎች ተሞክሮንና ጥበብን እንዲሁም ጽኑ እምነትንና ሀብትን ይዘው ይመጣሉ።
የዳያስፖራው ማህበረሰብ አሜሪካ ውስጥ ስኬት የሚያገኝበት ዋናው ምክንያት ዩናይትድ ስቴትስ ውስጥ ነጻነት በመኖሩ ነው። የዳያስፖራ ማህበረሰቦች ካለምንም ፍርሃት ጥያቄ ማቅረብና የአሜሪካ መንግስትን መንቀፍ ይችላሉ ሲሉ ከአርሜኒያ የዳያስፖራ ድርጅት ጋር የሰሩት ጠቢብ አርመን ካራዚያን አብራርተዋል።
It is inconceivable that the United States government would ever exercise any
የዩናይትድ ስቴትስ መንግስት ማህበረሰቡ ሲሟገትበት የቆየውን አቋም እንዲቀይር ተጽዕኖ ያደርጋል ተብሎ አይታሰብም።
የአርሜኒያውያን ሸንጎ በአሜሪካ የተባለው ተቋም ዋና ዳይሬክተር ብራያን ኦርዲን እንደሚሉት በአሜሪካ ያሉት ዲሞክራሲያዊ ተቋማት የዳያስፖራ ድርጅቶች ድምጻቸው እንዲሰማ ይፈቅዳሉ።
ዲሞክራሲ ባለበት ሀገር ብዙውን ጊዜ በጉልህ የሚታይ ለውጥ ለማምጣት ጥቂት ሰዎችን ያቀፈ ቡድን ነው የሚያስፈልገው።
ዲሞክራሲ በሌለባቸው ሀገሮች ግን ዳያስፖራዎች በህብረተሰቡ ውስጥ የሚኖራቸው ሚና ዝቅተኛ ነው። ሩሲያን የመሳሰሉት ሀገሮች ዳያስፖራዎች በትውልድ ሀገራቸው ላይ ተጽዕኖ በማሳደር ተግባር እንደሚጠቀሙባቸው ጠበብት ይናገራሉ።
Using the community to make sure that the Armenians or the Armenian government
የአርሜኒያ መንግስት የሩሲያን ጥቅምና ፖሊሲን በሚገዳደር ተግባር ውስጥ እንዳይገባ ለማሳመን ሩሲያ በሀገሯ ያለውን የአርሜኒያ ማህበረሰብ ትጠቀማለች።
ሞስኮ የቀድሞ የሶቪየት ህብረት አባል ሀገሮች ማህበረሰቦችንም ትጠቀማለች ይላሉ ኢንተር አሜሪካን ዳያሎግ በተባለው ተቋም የሚሰሩት ማኑኤል ኦርዙኮ።
To Russia this may be a political tool to influence certain trends.
ይሄ ለሩሲያ ተጽዕኖ ለማሳደር የምትጠቀምበት የፖለቲካ መሳሪያ ሊሆን ይችላል። ለምሳሌ ሞልዶቫን በሚመለከት እንደዚያ እንደሆነ ግልጽ ነው። ሩሲያ ውስጥ ብዙ የሞልዶቪያ ተወላጆች ስላሉ በዚያች ሀገር የውጭ ፖሊሲ ላይ ከባድ ተደማጭነት አላት። በጆርጂያም ላይ ጠንካራ ተጽዕኖ አላት።
ሞስኮ በግዛቷ ያሉትን ዳያስፖራዎች አዲስ ነጻ በወጡ ሀገሮች ላይ ተጽዕኖ ለማሳደር ብትጠቀምባቸውም ሩሲያ ውስጥ ያሉት ዳያስፖራዎች እንቅስቃሴን ግን ለመገደብ ትሞክራለች። የሩሲያ መንግስት በሀገሪቱ ያሉትን ራሻንኛ ተናጋሪ ሰዎችን ደህንነት ለመጠበቅ በሚል ሰበብ የጎረቤቶቿ ሀገሮች ሉዓላዊነትን ትጥሳለች ሲሉ አንዳንድ ጠበብት ይናገራሉ።
አድማጮች፣ የመጽሔቱ የትንታኔ ርዕሶች ይቀጥላሉ። ምርጫ ዩናይትድ ስቴትስ። ሰባት ቀናት የቀሩት የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ነው ትኩረቱ። የቀጣዩ ትንታኔ ርዕስ አሜሪካውያን አዲሱን ወይም አዲሷን ፕሬዝዳንታቸውን የፊታችን ማክሰኞ እንደ አውሮፓውያኑ የዘመን አቆጣጠር ህዳር 8 2016 ዓመተ ምህረት ይመርጣሉ። የምጣኔ ሀብትና የውጭ ፖሊሲ ጉዳዮች ትልቅ ቦታ ቢኖራቸውም ታዲያ የህዝብ አስተያየት መለኪያዎች እንደሚጠቁሙት ግን ብዙዎቹ መራጮች ድምጻቸውን ለማን እንደሚሰጡ የሚወስኑት ስለ ሁለቱ ዋና ዋና እጩ ተፎካካሪዎች ዲሞክራቷ ሂላሪ ክሊንተንና ሪፐብሊካኑ ዶናልድ ትራምፕ የየገለ ባህሪ ወይም ጠባይ ባላቸው አስተያየት ጭምር ተመስርተው ይሆናል። የአሜሪካ ድምፁ የብሔራዊ ጉዳዮች ዘጋቢ ጂም መሎን የእጩዎችን ባህሪ በዘንድሮ የምረጡኝ ዘመቻ ላይ እንዴት ገኖ እንደቆየ የሚተነትን ዘገባ አሰናድቷል። ቆንጂት ታዬ ወደ አማርኛ መልሰዋለች። መስታወት ታቀርበዋለች።
በመጨረሻዎቹ የምርጫ ቀናትም ሁለቱ እጩ ተወዳዳሪዎች ሂለሪ ክሊንተን እና ዶናልድ ትራምፕ አንዳቸው የአንዳቸውን ችግር በመንቀስ ላይ አተኩረዋል። የፌዴራሉ ምርመራ ቢሮ ኤፍቢአይ ሚስስ ክሊንተን የውጭ ጉዳይ ሚኒስትር በነበሩበት ዘመን የግል ኢሜይል ማደራጃ ሰርቨር አጠቃቀማቸውን እንደገና እንፈትሻለን ማለቱ ታማኝነታቸው ላይ ያለውን ጥያቄ እንደገና ግንባር ጉዳይ እንዲሆን አድርጎታል። ትራምፕም ጎሽ እጄ ላይ ጣለልኝ ብለው የሂለሪ ስህተት የተባለውን ሁሉ አንድ በአንድ መምዘዙን ተያይዘውታል።
This is the biggest political scandal since Watergate.
ይህ ከወተርጌት ወዲህ ከባዱ ወይም ግዙፉ የፖለቲካ ቅሌት ነው። የዚህን ፍርድ አንድ ቀን የምናይበት ሩቅ አይደለም። ውጤቱን ሁሉም በጉጉት ይጠባበቃል።
ክሊንተን በበኩላቸው በቀሯቸው ጥቂት ቀናቶች ራሳቸውን በመከላከል ላይ ቢገኙም የተፎካካሪያቸውን የባህሪ አለመረጋጋትና ጉድለት ደጋግሞ ማንሳቱን ግን ቀጥለዋል።
Donald Trump is out there stoking fear.
ዶናልድ ትራምፕ በህዝባችን ላይ ፍራቻ መንዛቱን ዲሞክራሲያችንን ያላግባብ መጎሸሙንና ለአሜሪካ ታላቅ አስተዋጽኦ ያደረጉትን ሁሉ ተራ በተራ በማንቋሸሽ መዝለፉን ተያይዞታል።
ሁለቱም የፕሬዝዳንት እጩ ተወዳዳሪዎች በዋናነት በዩናይትድ ስቴትስ የመጣኔ ሀብት ላይ፣ በውጭ ፖሊሲና በስደተኞች ጉዳዮች ላይ ማተኮር ይጠበቅባቸው ነበር። ነገር ግን የዚህ አመቱ የምረጡኝ ዘመቻ ከነበረው የተለየ ነው የሚሉት የፖለቲካ መምህሩ ማት ዳሌክ ናቸው።
This race has primarily become about character and about personality.
ይህ ዘመቻ በቀዳሚነት በተወዳዳሪዎቹ የየግል ምግባርና ባህሪ ላይ ያተኮረ ሆኖ ቆይቷል። እንደማስበውም ይህ ሁኔታ ተጠናክሮ የሚቀጥል ይመስላል። ይህ ንትርክ ጨርሶ የሚቆምም አይመስልም። በሚያስገርም ሁኔታ ከዚህ ቀደም እንደነበረው የምረጡኝ ዘመቻዎች የፖሊሲ ጉዳዮችን አግዝፎ አላሳየንም።
ሚስስ ክሊንተን የፕሬዝዳንትነት ወንበሩን ቢይዙ ይታመኑ ይሆን የሚሉ ብዙ መራጮች መኖራቸውን የህዝብ አስተያየት ግምገማዎች ያሳያሉ። በዚያው አንጻር ዶናልድ ትራምፕ ባህሪያቸው የማይጨበጥ መሆኑ ለፕሬዝዳንትነት ብቁ አይደሉም የሚሉት ደግሞ የሂላሪን መታመን ከሚጠራጠሩት በላይ ቁጥራቸው ይበልጣል። ታዲያ የሁለቱ እጩዎች የባህሪ ጉድለት ተብሎ በህዝብ ዘንድ የተያዘው አስተያየት ነው በምረጡኝ ዘመቻው ዋና ትኩረት ሆኖ የቆየው። የዌስት ቨርጂኒያ ዩኒቨርሲቲ ተንታኝ ፓትሪክ ሂኪ እንደሚሉት
I think that this is a very odd American presidential election in that both candidates
ይሄን እንደሚመስለኝ ሁለቱም እጩዎች በብዙሃኑ አሜሪካውያን ዘንድ ያልተወደዱበት በመሆኑ ከአሜሪካ ፕሬዝዳንታዊ ምርጫዎች በሙሉ በጣም ለየት ያለ ነው ማለት የሚቻል ይመስለኛል። በተለምዶ ህዝቡ አንዱን እጩ ነው እንጂ ሁለቱንም አይመቹኝም ሲል አይታየምና።
በምረጡኝ ዘመቻው ወቅት የባህሪ ጉዳይ ትልቁ ትኩረት ሆኖ ቆይቷል። ትራምፕ በሁለተኛው ፕሬዝዳንታዊ ክርክር ላይ ክሊንተንን በኢሜሎቹ ጉዳይ ወጥረው ይዘዋቸው ነበር።
If I win, I am going to instruct my attorney general to get a special prosecutor.
በምርጫው አሸናፊ ሆኜ ከወጣው ጠቅላይ አቃቤ ህግን በል አሁን ልዩ አቃቤ ህግ መድብና ትመርመር ብዬ ነው የማዝብሽ።
በሶስተኛው ክርክራቸው ላይ ደግሞ ሂለሪ ክሊንተን ተራቸውን ትራምፕ ስለ ሴቶች በተናገሩት ላይ አነጣጥረዋል።
Donald thinks belittling women makes him bigger. He goes after
Donald ሴቶችን ማዋረድ ትልቅ የሚያደርገው ይመስለዋል። ክብራቸውን የግል ማንነታቸውን እየተነሳ ያዋርዳል። እንዲህ ያለው ድርጊት እንዴት እንደሚጎዳ ደግሞ የማታውቅ ሴት የትም ቦታ ያለች አይመስለኝም።
ታዲያ ጮቹ በባህሪ ጉዳይ በዚህ ደረጃ ቢጣለዙም የውሃላ ኋላ ውጤቱ የሚወሰነው መራጮች በሚያደሉበት ተወዳዳሪ ላይ ነው። ከዚህ ቀደም ከነበረው ረጅሙና ከፋፋይ የሆነው ይህ የዘንድሮ የምረጡኝ ዘመቻ የፊታችን ማክሰኞ ዕለት ቢጠናቀቅም ለበርካታ አሜሪካውያን መራጮች ግን ቀኑ ርቆባቸዋል።
አድማጮች፣ አሁን ልዩ የፕሮግራም ማሳሰቢያ። የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የፊታችን ማክሰኞ ይካሄዳል። ቀደም ብሎ በዘገባዎች እንደተጠቆመው በእለቱ የመራጩን ድምፅ አሰጣጠት ሂደትና ከየግዛቶቹ የሚመጣውን የምርጫ ውጤት እግር በእግር እየተከታተልን እናቀርባለን። የስርጭት ሰዓታችን በኢትዮጵያ ሰዓት አቆጣጠር ከመደበኛው ስርጭታችን ተጨማሪ ነው። አድማጮች፣ ረቡዕ ከጠዋቱ 1 ሰዓት እስከ 2 ሰዓት ልዩ ዝግጅት ይዘን እንቀርባለን። በ19፣ 22 እና 25 ሜትር ባንዶች ሁለት ተጨማሪ የስርጭት ሞገዶችን እናስተዋውቅ። 9485 እና 11900 ኪሎ ሄርዝ ናቸው። በድጋሚ በ11፣ 22 እና 25 ሜትር ባንዶች ተጨማሪዎቹ የስርጭት ሞገዶቻችን 9485 እና 11900 ኪሎ ሄርዞች ናቸው። ቆንጂት፣ የሰዓት ማስተካከያ ያሰብሽ ይመስላል።
አዎ፣ በዚህ በአሜሪካ ባለንበት በዋሽንግተን ሰዓት አቆጣጠር ከምሽቱ
11 ሰዓት ድረስ
5 ሰዓት ማለት ነው። በእኛ አነጋገር ከምሽቱ 5 ሰዓት እኩለ ሌሊት ሊደርስ 1 ሰዓት ሲቀረው ማለት ነው። ይሁንና በኢትዮጵያ ሰዓት አቆጣጠር ረቡዕ ከጠዋቱ 12 ሰዓት ላይ ሲነጋ ማለት ነው። በዛ ሰዓት ነው የሚታገለው።
12 ሰዓት እስከ 1 ሰዓት በማከታተልም ከአንድ ሰዓት እስከ 2 ሰዓት ባለው የትግርኛና የኦሮምኛ ስርጭቶቻችን መደበኛ ፕሮግራሞቻችን በሚቀርቡበት መልኩ ይቀርባሉ። አድማጮች፣ ልዩ ዝግጅቶቻችንን ተከታተሉ። እስከ ዕለቱ ድረስም እስከ ምርጫው ሂደት ድረስም የዩናይትድ ስቴትስን ፕሬዚዳንታዊ ምርጫ ሂደት አወዛጋቢ ርዕሶች በተለያዩ ፕሮግራሞቻችን እንቃኛለን። ተከታተሉ።
አሁን አድማጮች፣ በተዘዋዋሪው የትናንት አስተያየት መቀበያ ስልክ በ202-205-9942 የውስጥ መስመር 14 ከላካችኋቸው መልእክቶች ጥቂቱን እናሰማ።
ሄሎ፣ ጤና ይስጥልኝ የቪኦኤ አዘጋጆችና እድምተኞች በሙሉ። ፍቅረ ስላሴ ታደሰ ከካናዳ ነው የምደውለው። ኢትዮጵያ ውስጥ ስላለው የአስጎብኚዎች የስራ መጥፋት ጉዳይ በተመለከተ ሁለት ባለሀብቶች ወይም የአስጎብኚ ድርጅት መሪዎችን ቃለ መጠይቅ አድርጋችሁ ነበረ እና እነዚህ ሁለት ኢትዮጵያውያኖች ሲናገሩ ስማችን አይጠቀስ ብለዋል። እንግዲህ እነዚህ ሰዎች ስለ ስራ ጉዳይ እያወሩ ግን ስማቸው እንዳይጠቀስ በፍርሃት ውስጥ ነው ያሉት ማለት ነው። ይህ የሚያሳየው እንግዲህ አምባገነን መሪዎች ምን ያህል ሰውን አሽማቀው እንደሚይዙ ነው። ስለ ስራ ጉዳይ ለማውራት እንኳን ነጻነት የማይሰማበት ሀገር ነው። ዛሬ እዚህ ሀገር ነው እንዴ ቱሪስቶች መሄድ አለባቸው ብለው እነሱ ራሳቸው የሚያስቡት? ብዙ ጊዜ አምባገነኖች ራሳቸውን በልተው ይገላሉ። አሁን የተጀመረው ይሄ የቱሪዝም መቀነስ ለኢትዮጵያ መንግስት ትልቅ መከራ ነው። ቱሪዝም ብቻ አይደለም፣ የስልክም አለ ቴሌም ከጊዜ በኋላ የሚያሳየው ውድቀት ሩቅ አይደለም። ይህ እንግዲህ ሲደማመር አምባገነኖች ራሳቸውን በልተው እንደሚሞቱ የታወቀ ስለሚሆን ያን ጊዜ መጠበቅ ነው። የሚያሳዝነው ግን ኢትዮጵያ በአሁኑ ሰዓት ያለችው በእስር ቤት ውስጥ መሆኗ ነው፣ በፍርሃት ውስጥ።
ሄሎ ቪዎች፣ እንዴት ናችሁ? ደጉ ነው ስሜ፣ ከዚሁ ከዲሲ ነው የሚደውለው። በጣም ገርሞኝ ነው ይሄኛው አንድ ወላይታ ሰውዬ ጠቅላይ ሚኒስትሩን እንደ ጎቤ ቢመራ ብሎታል እና አንድ ታሪኩን ካልጨረስኩ ኢሜል አደረግላችኋለሁ። ጎቤ የሚባል የጦና ዘር ነው። አይ ቲንክ አባቱ ነው። ገጠር ይወርዳል። መጨቅጨቅ ተሄቡቶ እንዳለው ለብሶ ይሄዳል። ጨርቅ ለብሶ ሄዶ ይጠይቃል ገበሬው። ገበሬው እሱን አድንቆ በሱ ዘመን ምን ጠፋ ምናምን ብሎ ወተት ምናምን ከሰጡት ወተትና የወተት ላምበሬ ይሰጣል። አይ ድርቅ ነው፣ ዘመኑ አስቸጋሪ ነው፣ አንተም ክፉ ንጉስ አለን ላይ ያለውን ማታይ ባይና ቆሪያ ማጨራይ ባይና ማሽን ቃንጧ ይባላል። ጠይቁት እንደዚህ ይላል ወይ ብላችሁ አንገቱ ላይ ካራ አርጋችሁ ሁሉ እዚህ የምትባል ቦታ ቁረጡ፣ ግደሉ፣ እረዱ ይል ነበር። ከዛ በኋላ ሚኒሊክ መጥቶ ጦናን ሲያሸንፍ ካዋ ሚኒሌ ጠቁቆ ይባላል። ሚኒሊክ ከፍ ይበል ነው የሚባለው። እና ታሪክ እናውራ ካል ማለት ነው። ለእኛ ሚኒሊክም ጦናም አንድ ናቸው። ኃይለስ ንጉስ የት ሁሉም አንድ ናቸው። እነሱ ናቸው ድሀ ያደረጉ። እነሱ ቢሰሩ ኖሮ እንደዚህ አንሰደድም። እንደውም እየማልን በክርስቶስ በአምላክ አይደለም ስደት የምንወጣው። እና ስናወግዝ ሁሉንም ማውገዝ አለብን ለማለት ፈልጌ ነው። ባንዋሽ ጥሩ ነገር ብንል ምን አለበት ልፈልጌ ነው። እግዚአብሔር ስትልን ደህናው ነው።
ቪኦኤዎች፣ እኔ አንድ የአማራ ክልል አቶ ማን ምናባት ሰውዬ መቀሌ ሄደው ወይም ትግራይ ሄደው ከአማራ የተፈናቀሉትን መጎብኘታቸው በጣም አስደስቶኝ፣ ግን በጣም የሚያሳዝነው እና የሚገርመው የአማራ ክልል በየጊዜው ከተለያየ ክፍለ ክልሉ ሲባረር ብአዴን ዘወር ብሎ አላየም። እኔ በጣም የሚገርመኝ ደግሞ እኛና ብአዴንና ህወሓት በመካከላቸው እንትን ለመፍጠር መጀመሪያ አቅም የላባቸው እናንተ ውሳኔም የላችሁ። ሂድ ጎብኙ ስለተባላችሁ ነው ሄዳችሁ የምትጎበኙት። ሰዎቹ መጎብኘታችሁ ጥሩ ሆኖ ሳለ ግን በሁሉ ኢትዮጵያውያን ይሄ ባለመሆኑ በቃ እንዲያውም የሚመስለው እኮ በቃ ደጅ መጥራት የሚመስለው በቃ ከየትንንሾቹ አገልጋዮች የጌታቸውን ሄደው እጅ መንሳት ነው የሚመስለው። የትግራይ ህዝብ እንዲያውም ማሳጣት ነው የሚመስለው። በእኔ በኩል ይህን የሚሰማ ኢትዮጵያ የሚመስለው ኢትዮጵያ የትኛው ናት? የሁሉ ናት? የጥቂቶች ነው የሚለው ነው። በእርግጥ በዚህ አንጻር የትግራይ ህዝብ ይጠቀማል ብዬ አላስብም። እናንተ ግን ህወሓትን ለማስደሰት፣ ህወሓት ደግሞ እናንተ ትግሬዎቹ የበላይ ናቸው እስካሁን የሚለውን ለማስመሰል ነው እናንተ ቪኦኤዎች ይህን ማቅረባቸው ራሱ እኔ ግራን የገባኝ ለምንድን ነው ነው። ለምንስ አልጠየቃችሁም? ለአማራው፣ ለኦሮሞው፣ ለጉራጌው ሲፈናቀል ቤቱ በላዩ ላይ ሲቃጠል ሲነድ ሲፈርስ በአዲስ አበባ ሀና ማርያም በየቦታው ቤት በላዩ ላይ ሲፈርስ ያውም በመንግስት ደረጃ ነው ያፈረሰው። ምንድን ነው ምን ላይ ነው የዋለው? የኢትዮጵያ ሁኔታ መንግስት እንደሌላት የሚያሳይ ነው። በቃ ኢትዮጵያ የጉልበኝተኞች ሀገር፣ የባለ ጊዜዎች ሀገር መሆኗን ነው የሚያሳየው።
ሄሎ ቪኦኤ፣ መልእክቴን እንድታስተላልፉልኝ አደራላለሁ። ዛሬ በእናንተ ሬዲዮ ለመጀመሪያ ጊዜ ነው መልእክቴን ያስተላለፍኩት። እስካሁን አዳምጣችሁ ነበረ መልእክት ትቼም አላቅም። ዛሬ ግን የተሰማኝ ነገር አለ። ከወደ መቀሌ እያንዳንዱ ሰው ትጠይቁ ነበረና በአማራና በኦሮሚያ ክልል ህዝቦች እየታሰሩና እየሞቱ አስቸኳይ ጊዜ አዋጅ እየታወጀበት ህዝብ ትታችሁ መቀሌ በሰላምና ምንም የጊዜ አዋጅ የማይመለከታችሁን ህዝብ እየሄዳችሁ መጠየቅ ተገቢ ስላልሆነ ምክንያታችሁ ምንድን ነው? በአስቸኳይ ጊዜ አዋጅ ታውጆበት እየተሰቃየ ያለውን ህዝብ መጠየቅ ትታችሁ አስቸኳይ ጊዜ አዋጅ የማይመለከታቸውን ህዝብ የምትጠይቁበትን መልስ ለህዝቡ እንድትሰጡልኝ አደራ ላለው። ቴንኪዩ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በፕሮግራሞቻችን በተስተናገዱ በቀረቡ ሀሳቦችም ሆነ በወቅታዊ ጉዳዮች ላይ ጻፉ፣ ደውሉ። አሁን ወደ ሁለተኛው አጋማሽ ስርጭታችን ዘልቀናል። ውይይት በወቅታዊ ርዕሰ ጉዳይ ዙሪያ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የዛሬ ዓመት አዋቅሮት የነበረውን ካቢኔ በትላንትናው ዕለት አፍርሰው 21 አዳዲስ ሹመቶች የተካተቱበት አዲስ ካቢኔ ማዋቅራቸውንና ከቀድሞ ካቢኔ 9 ሚኒስትሮች በአዲሱ መካተታቸውን በትላንትናው ዕለት ዘግበናል። አዲሶቹ ተሿሚዎች የእድገት ደረጃው የሚጠይቀው ዝንባሌ እውቀትና ክህሎት ያላቸው ናቸው ሲሉም ጠቅላይ ሚኒስትሩ ሹመቱን ባጸደቁበት ወቅት ተናግረዋል። ይህንኑ ተንተርሶም በመንግስቱ እርምጃ ዙሪያ በትላንትናው ምሽት የአሜሪካ ድምፅ የጀመረው የተለያዩ ኢትዮጵያውያንን አስተያየት ያካተተ ዘገባ ለምሽቱም ተከታዩን ይዞ ቀርቧል። ጽዮን ግርማ ነች ያነጋገረቻቸው።
ሀገሪቱ በመደበኛ የህግ ሁኔታ መተዳደር ስላልቻለች በአስቸኳይ ጊዜ አዋጅ ስር መሆኗን ያስታወሱት የኢዴፓ ማዕከላዊ ምክር ቤት አባል አቶ ልደቱ አያሌው ሀገሪቱ ውስጥ ከፍተኛ የሆነ ቀውስ በመፈጠሩ ምናልባት ኢህአዲግ በህዝቡ እየተነሳ ላለው ከፍተኛ ችግር ተገቢ መልስ ለመስጠት የሚያዋቅረው ካቢኔ አንድ ማሳያ ይሆናል ብለው ጠብቀው እንደነበር ይናገራሉ።
ነገር ግን እንደዛ ሆኖ አላገኘሁትም። ይህን የምለው በዋናነት በሁለት ምክንያት ነው። አንደኛ የተቋቋመው ካቢኔ የዋና መመዘኛ ሆኖ የታየው የትምህርት ደረጃ ሆኖ ያየሁት። የትምህርት ደረጃ ግምት ውስጥ መግባቱ ጥሩ ነው፣ ግን ለሚኒስተርነት ቦታ ዋና መመዘኛ መደረጉ ትክክል አይመስለኝም። ምክንያቱም አብዛኛዎቹን ሰዎች ስናያቸው በአካዳሚክ ሂደት ውስጥ የነበሩ እና ፒኤችዲ ያላቸው ሰዎች ናቸው። ነገር ግን የሚኒስተርነት ቦታ በዋናነት ፖለቲካ ምደባ ቦታ ነው እና አንድ ሚኒስተር የሚጠበቀው የኤክስፐርት ስራ እንዲሰራ ሳይሆን፣ ምርምር እንዲያደርግ ሳይሆን፣ በአንድ መስሪያ ቤት ውስጥ ያሉትን የተለያዩ ዲፓርትመንቶች በአግባቡ አቀናጅቶ አስተባብሮ መምራት። ስለዚህ ይሄ ካቢኔ ጠንካራ ካቢኔ ይሆናል የሚል እምነት የለኝም። አካዳሚክ ሰርክል ውስጥ ረዥም ጊዜ የቆዩ ሰዎች የሊደርሽፕ ሚናቸው እንዳውም እንደ ሊያብሊቲ ነው የሚቆጠረው፣ በጣም ዝቅተኛ ነው እና በሌሎች ሀገሮችም ካቢኔ ውስጥ እንዲህ አይነት ነገር አናይም። ምናልባት የአሁኑን የኢትዮጵያ ካቢኔ ከሌሎች ሀገሮች ካቢኔ ብናወዳድረው አንደኛ ሊወጣ ይችላል የዶክተሮች ስብስብ በመያዙ።
አቶ ልደቱ የፖለቲካ ቁርጠኝነት እንጂ የትምህርት ብቃት ለኢትዮጵያ ችግር ፖለቲካዊ መፍትሄ አያመጣም ባይ ናቸው። በተጨማሪም በዚህ ሹመት አዳዲስ ሰዎችን ጠብቀው እንደነበር ይናገራሉ።
ምናልባት ከአንድ ሰው ወይም ከሁለት ሰው በስተቀር እሱንም እርግጠኛ አይደለሁም፣ ሁሉም ሊባል በሚችል ደረጃ የተሾሙት ሚኒስተሮች በኢህአዴግ መዋቅር ውስጥ ለረዥም ጊዜ የኖሩና ያደጉ ናቸው። ስለዚህ በዛው የወቅቱ ችግር አካል በሆነው ሲስተም ውስጥ ሲሰሩ የነበሩ ናቸው እና አዲስ ኃይል አላየሁ። በእነዚህ ምክንያቶች በእኔ በኩል በተለይ ኢትዮጵያ ውስጥ ከተፈጠረው የፖለቲካ ቀውስ አንጻር ኢህአዴግ መልስ ለመስጠት ምን ያህል ተዘጋጅቷል የሚለውን ጥያቄ ውስጥ የጣለ ነው። አስደሳች ሆኖ አላገኘሁትም።
የህግ ባለሙያ አቶ ሙልጌታ አረጋዊ የተሾሙትን ሰዎች በግል ስለማያውቋቸው አዲስ የተዋቀረው ካቢኔ ለውጥ ያመጣል ወይም አያመጣም ብሎ ለመደምደም እንደሚያስቸግር ተናግረዋል።
ሁለተኛ ሰዎች ለተቀየሩ ብቻ ለውጥ ሊያመጡ ይችላሉ የሚለው ጥያቄ እየተሟላ መልስ መስጠት አይቻልም። ምክንያቱም ሰው ብቻ ነው የሚቀየረው ወይስ ከሰዎቹ ለውጥ ጋር የአሰራርም የፖሊሲም ለውጥ ይኖራል? ለምሳሌ ሰንበሽ እንደሆነ ጠቅላይ ሚኒስትሩ ሲናገሩ ማክሰኞ ዕለት የምርጫ ህጉን እንቀይረዋለን፣ ህገ መንግስትን ሁላ እስከ ማሻሻል። አሁን እንደዛ አይነት ሌላም የፖሊሲና የህግ ለውጦች የሚኖሩ ከሆነ የሰዎቹ ለውጥ ትርጉም ሊኖር ይችል ይሆናል። የሰዎች ለውጥ ብቻ ግን ትርጉም ያለ አይመስለኝም። ለነገሩ በጣም ያልተመለሱ ብዙ ጥያቄዎች አሉ። አንድ፣ አሁን የተቀየረው ካቢኔ የተመሰረተው አምና ነው። አንድ አመት ነው ያደረገው። አዲስ ነበረ ካቢኔው ራሱ። እሱ በአንድ አመት ውስጥ እነዛ የነበሩ የካቢኔ አባላት ምን ችግር ቢታይባቸው ነው፣ ምን ጉድለት ቢታይባቸው ነው ሊቀየሩ ያስፈልገው? እነዛ ሰዎች እሳቸውን በደንብ ስላልሰሩ ነው? ክህሎት ስለጎደላቸው ነው? ለህዝባቸው ያላቸው ታማኝነት በቂ ስላልሆነ ነው? እነዚህ ጥያቄዎች አልተመለሱ። ጠቅላይ ሚኒስትሩ አዲስ ካቢኔ ሲያቀርቡ ለምን እንደቀየሩ ግልጽ አይደለም። ሁለተኛ ከዚህ በፊት በስልጣን ለግል ስልጣንን ለግል ጥቅማቸው የሚያውሉ ባለስልጣናት አሉ ተብሎ ነበረ። አሁን እነዚህ የተባረሩት ወይም የወረዱት በዚሁ ይጠየቁ ናቸው? ስልጣን በግል የተጠቀሙ ናቸው? እነሱ ካልሆነ ስነማን ናቸው በስልጣን ስልጣንን ለግል ጥቅማቸው ያዋሉት የሚሉትን ጥያቄዎች አንድ ሰው ከስልጣን ስታወርጁ ወይም ስታነሹ ማስረዳት መቻል አለብሽ ብዬ አስባለሁ። ምክንያቱም ካቢኔውን መሰረት ውስጥ የነበረው ካቢኔ ጠቅላይ ሚኒስትር ኃይለማርያም ናቸው። አሁንም አዲስ ካቢኔ እያቀረበ ያሉት ጠቅላይ ሚኒስትር ኃይለማርያም ናቸው እና ራሳቸው የሾሙት ካቢኔ በአንድ አመት ጊዜ ውስጥ ነው እየቀየሩት ያሉት። ለምን እንደቀየሩት ያብራራ መሰለኝ። እነዚህ ጥያቄዎች ሳይመለሱ እነዚህ አዳዲስ ሰዎች ምን ታመል ሊሰሩ ይችላሉ የሚለው ጥያቄ በተሟላ መልኩ መመለስ ከባድ ነው።
በትግረኛ ቋንቋ የሚዘጋጀው ውራይና መጽሔት አዘጋጅ አቶ ጌታቸው አረጋዊን አዲሱን ካቢኔ በተመለከተ አስተያየቱን ጠይቄው ነበር።
ይሄ አዲሱ ካቢኔ ዋናው ለእኔ ያስተላለፈልኝ መልእክት ኢህአዴግ መንግስት ከመያዙ በኋላ የመጣ አንድ አስተሳሰብ ነበር። ሰው ለድርጅት ታማኝ ከሆነ ማንም ቢሆን ሚኒስትር መሆን ይችላል የሚል አስተሳሰብ የሰበረ ነው። ስለዚህ ሰው በብቃቱ በችለታው በእውቀት እንጂ ለአንድ ድርጅት ታማኝ በመሆኑ ወደ ከፍተኛ ደረጃ ይደርሳል የሚል ይሄ የሰበረ አስተሳሰብ በመሆኑ ደስ ብሎኛል እና ጥሩ ነው ብዬ ነው የምገልጸው። ለውጥ ያመጣል ወይ የሚለው በእውቀት በሞያ ለቦታው የሚመጥን በፖለቲካል ሳይንስ እና ዓለም አቀፍ ግንኙነት የተማረ በውጭ ጉዳይ በኢኮኖሚክስ እና እንደዛ የዴቨሎፕመንት የተማረ በፋይናንስ እና በኢኮኖሚክ ዴቨሎፕመንት ምናምን ሲመደብ በኮሚኒኬሽንም እንደዛ በኮሚኒኬሽን የተማረ ፕሮፌሽናል የሆነ ሲመደብ እዛ ስራ ላይ ያለው አጥንቶ በሙያው የመስራትና ቴክኖክራት የሆነ የለውጥ ግግር የመምራት አቅም ይኖረዋል ብዬ ገምታለሁ። ግን አንድ ቻሌንጅ የሚያጋጥመው ይመስለኛል። ካድሬው ከሱ በታች የተሰገሰገ ስለሆነና የካድሬው ባህሪ ስላለ ለዛ እውቀት መሰረት አድርጎ ችሎታ መሰረት አድርጎ ሊመራ የመጣ ምሁር እንቅፋት እንዳይሆነው ስጋት አለኝ። ስለዚህ እዚህ ሀገር ጥያቄው ሊፈታ ከሆነ እዛ የተቀመጠውም ባለሙያ ችሎታ ባለው መቀየር መቻል አለበት ሙሉ እንዲሆን።
የአረና ትግራይ ፕሬዝዳንት አቶ ገብሩ አስራት በበኩላቸው ዋናው የሚመሩበት ፖሊሲ ያስተሳሰብ ለውጥና ሀገር የመቀየር ፖለቲካዊ ውሳኔ እንጂ ሰው መለዋወጡ ምንም የሚፈጥረው አዲስ ፋይዳ የለም ይላሉ።
የሪዮቱ ዓለም ማዕቀፍ ነው ከወሳኙ። በየትኛው እነዚህ ሰዎች ተመርጠው ቢመጡም እንግዲህ በሙያቸው ጎበዝ ከድሮዎቹ ሊሻሉ ይችላሉ። ይህንን ያላቅም በአፈጻጸምም እንደሚሉትም ታማኝነትም የተሻሉ ሊሆኑ ይችላሉ። ይሄ እውቀት የለኝም ያንዳንዶቹን ሰዎች ስለማላቅ። ያ ዋናው ነገር ግን የሚመሩበት ፖሊሲ አገሪቱ እየተመራችበት ያለች ፖሊሲ ነው ዋናው ነገር። ያን ፖሊሲ መሰረት አድርገው ነው እኮ እነዚህ ሰዎች ሊሰሩ ይችሉ። ምንም አይነት የዲሞክራሲ ምህዳር በሌለበት ምንም አይነት እንዲያውም ጨርሶ በተዘጋበት ሁኔታ እነዚህ ሰዎች ምን ሊያደርጉ ይችላሉ ነው እኮ ዋናው ነገር። እንግዲህ እኮ ስራ ለመስራት ብቃት ብቻ ያለም ዋናው ነገር ብቃት ብቻ ሳይሆን የምትሰራበትን ምህዳርም በጣም አስፈላጊ ነው። የምትሰራበት ምህዳር በጣም ወሳኝ ነው። ዲሞክራሲያዊ ምህዳር፣ ነጻነት፣ የነጻነት ድባብ፣ የመብት ድባብ በሌለበት እንዴት ብለህ ነው ከህዝብ ጋር የህዝብን ፍላጎትስ እንዴት ብለህ ታውቃለህ? የህዝብ ጉዳይስ እንዴት ለመመለስ ትችላለህ? ስለዚህ ቀድሞ መምጣት ያለበት የሚመስለኝ የሰዎቹ ጉዳይ አይደለም። ቀድሞ መምጣት ያለበት መሰረታዊ የዜጎች መብት፣ ሰብአዊ መብታቸው ሲከበር፣ ነጻነታቸው ሲከበር፣ እንደ ልብ መደራጀት ሲችሉ፣ እንደ ልብ አስተያየት መስጠት ሲችሉ፣ ያኔ ነው እንግዲህ የሚፈልገው ሰውም ሊመጣ ስራ በተሳካ መንገድ ሊያካሄድ የሚችል እንጂ ይህ ሁኔታ በሌለበት አይሆንም ነው ኮም እያሉ ካለሁት የሚሆን አይደለም ይሄ ጉዳይ። ምክንያቱም ሰዎችን ነው ያቀያየረ እንጂ ተቋሙን በሚገባ ህዝቡ በሚፈልገው ህዝቡ ለህዝቡ ጥያቄ በሚመጥን መንገድ ካልተደራጀ የአገሪቱ የፖለቲካ ሁኔታ ይሄ መስ ሊሆን አይችልም እያልኩ ነው ያለሁት።
የኢዴፓዋ ተወልደቱ አዲስ ከተሾሙት ሚኒስትሮች ውስጥ የተወሰኑት የስራ ልምዳቸው የሚያሳየው ከዩኒቨርሲቲ መምህርነት የመጡ በመሆናቸው የሚቀይረው ነገር አለ ብለው ያምኑ እንደሆነ ጠይቂያቸው ነበር።
የሰዎች የሹመት ዝርዝር ሲቀርብ ጠቅላይ ሚኒስትሩ የስራ ልምዳቸውን እና የትምህርት ደረጃቸውን በደንብ ዝርዝረው አቅርበዋል። ስራ ልምዳቸው እንደምንረዳው አብዛኛዎቹ ሰዎች በዩኒቨርሲቲ ውስጥ የሰሩ ናቸው። ኢትዮጵያ ውስጥ ደግሞ ያሉት ዩኒቨርሲቲዎች በቁጥር ብዙ ከመሆናቸው ውጪ በጥራት ችግር ቀዳሚ ተጠያቂ ናቸው በአንድ በኩል። በሌላ በኩል አገሪቱ ውስጥ ከፍተኛ የሆነ የሙስና ስራ የሚሰራባቸው የኢትዮጵያ ዩኒቨርሲቲዎች ሆነው ነው በኦዲተር ጀነራልም በየአመቱ ፓርላማ ላይ ሪፖርት የሚቀርበው። ስለዚህ ሪሊ በእነዚህ ዩኒቨርሲቲዎች ውስጥ የሰሩ ሰዎች በሚኒስትሮች ካቢኔ አሁን የተለየ ውጤት ያመጣሉ የሚል ተስፋ የለኝም። ምክንያቱም ዩኒቨርሲቲዎቹ በመልካም አስተዳደር አያያዛቸው፣ በኮራፕሽን ደረጃ፣ በትምህርት ጥራት ደረጃ በጣም የወረደ ደረጃ ላይ ነው ቁጥራቸው ከመብዛቱ ውጪ። ቁጥሩም ያው መንግስት በዘመቻ መልክ ያስፋፋው ስለሆነ ነው እንጂ እያንዳንዱ ዩኒቨርሲቲ ዲን በሰራው ስራ አይደለም ቁጥሩ የበዛው። ስለዚህ ከተጠቀሱት ልምዶች እንደምናየው አብዛኛዎቹ ከዩኒቨርሲቲ የመጡ ናቸው። አንዳንዶቹ ደግሞ ከወረዳ መስተዳድር ጀምሮ እያደጉ የመጡ ናቸው። አብዛኛዎቹ ደግሞ በሲቪል ሰርቪስ ኮሌጅ ገብተው የተማሩ ናቸው። ይሄ የሚያሳየው በኢህአዴግ መዋቅር ምን ያህል የቆዩ እንደሆኑ ነው። አንዳንዶቹ እንደ ውጤት ተደርጎ የተገለጸላቸው በመልካም አስተዳደር ጉዳይ ላይ ብዙ ስራ ሰርተዋል እየተባለ ነው። እኔ ግን እስከማውቀው ድረስ ኢትዮጵያ ውስጥ የተሞከሩ የመልካም አስተዳደር ጥረቶች ሁሉ ፌል ያደረጉ። ስለዚህ የት ቦታ ነው መልካም አስተዳደር ጥሩ ውጤት ታይቶ እነዚህ ሰዎች ተመልምለው የመጡት? እና አሳማኝ የሆነ ነገር አላየሁም። በእርግጥ ፐርሰናሊ እያንዳንዱን ሰው ጥንካሬና ድክመቱን በቂ መረጃ የለኝም፣ መተቸት አልችልም። እዛ ውስጥ ጠንካራ ሰዎች ሊኖሩ ይችላሉ። አጠቃላይ ይዘቱን እንዳየሁት ግን ያን ሊያስብል የሚችል ነገር አላየሁም።
አቶ ልደቱ በአዲሱ ሹመት ውስጥ የኦሮሞ ብሔረሰብ ተወላጅ ሚኒስትሮች ቁጥር በርከት ማለቱ ለብሔር ተዋጽኦ ጥያቄው መልስ ይሰጣል ወይ ስል ጠይቄያቸው ነበር።
ለእኔ እንዲህ አይነቱ ነገር ጨዋታ ነው፣ ችግሩን ያባብሰዋል እንጂ ያረግበዋል ብዬ አላምንም። ጄኒውን የሆነ ሀቀኛ የሆነ ዘላቂ የሆነ መፍትሄ የሚያመጣ የፖለቲካ መፍትሄ መስጠት ነው እንጂ የሚሻለው እንደዚህ በቁጥር ጨዋታ የህብረተሰቡን የፖለቲካ ተቃውሞ አረግበዋለሁ ብሎ ማሰብ ትንሽ አሁን ህዝቡ የደረሰበትን ንቃተ ህሊናም አሳንሶ ማየት ነው የሚመስለኝ። የኦሮሞ ህዝብ በአሁኑ ወቅት ወይ ያልተማሩ መሪዎች ተነስተው የተማሩ ሚኒስትሮች ይሾምልኝ አላለም ወይም ደግሞ በሚኒስትሮች ምክር ቤት ያለኝ ውክልናና ቦታ አነሰኝ ብሎ የጠየቀ አይመስልኝ። መሰረታዊ የሆኑ የራሱ የፖለቲካ ጥያቄዎች አሉ። እነዛን ጥያቄዎች መመለስ ነው እንጂ የሚሻለው በእንዲህ አይነቱ ነገር መፍትሄውን ለመቀባባት መሞከር አደገኛ ነው የሚመስለኝ። እኔ በሳት መጫወት ነው የሚመስለኝ እና ሪሊ ወደ እውነተኛው ወደ ተጨባጩ መፍትሄ መሄድ ነው የሚጠቅመው እንጂ እንደዚህ አይነቱ የቁጥር ጨዋታ ብዙም የሚጠቅመንና የትም የሚያደርስ አይመስለኝ።
በመቀለ ዩኒቨርሲቲ የፖለቲካል ሳይንስ መምህሩ አቶ መሀሪ ዮሐንስ በአዲሱ ካቢኔ መዋቀርና በሹምሽሩ ላይ ያላቸውን አስተያየት እንዲያካፍሉን ጠይቄያቸው ነበር።
ከነበረው ችግር ቪያብል የሆነ አዲሱ መውጫ መንገድ ነው ብዬ ነው የምወስደው። ለምንድን ነው ብዙ ጊዜ ቴክኖክራቲክ ጋቨርንመንት ሲቋቋሙ ፖለቲካ ሂደቱ የፖለቲካ አሰራ የፖለቲካ ትግል ወይ የፖለቲካ እንቅስቃሴው ፖለቲካል ፓርቲዎች ብዙ ጊዜ በሀገራዊ ጉዳይ ላይ ሳይግባቡ ሲቀሩ ወይም ደግሞ የተለመደው የፖለቲካ አሰራር ማስኬድ ሲያቅትህ የምታመጣው ሶሉሽን ነው እንጂ በዓለም ደረጃ በቴክኖክራት የሚመራ ለረጅም ጊዜ የሚቆይ ዘላቂ የሆነ መንግስት አለ ብለን መውሰድ አንችልም። በጣም ጥቂት ሀገሮች ናቸው እንደዛ የሚያደርጉት። በእርግጥ በነ ቻይና ምናምን ብንወስድ ለየት ያለ ከልማታዊ መንግስት አንጻርም የተሳካላቸው ቴክኖክራቲክ ጋቨርንመንቶች ባንላቸውም በእርግጥ በድርጅት ውስጥ ያለ ናቸው። ለድርጅታቸው ታማኝ የሆኑ ግን ደግሞ ፕሮፌሽናል በድርጅት ውስጥ ሁሉ ፕሮፌሽናል ያሳደጉ ናቸው። የእኛ ግን ያልተለመደ ከድርጅት ውስጥም ያሉ ከድርጅት ከፍተኛ አመራር ውጭም ያሉ በተወሰኑ አካባቢዎች ደግሞ ኢቭን በአቶ ኃይለማርያም መንግስት ባይሆንም በኦሮሚያ ክልል እንዳየነው አባላትም ያልሆን ጭምር የተካተተበት አለ። ይሄ ይሳካል አይሳካል የሚለው ለወደፊቱ የምናየው ይሆናል። አሁን ላይ ሆነን ገና ከጅምሩ ድምዳሜ ማስጠት ላንችል ይሆናል። በአጠቃላይ ስናየው ግን ከነበረው ችግር አንጻር እና ከሀገራችን ካጋጠማት ፖለቲካል ክራይሲስ አንጻር ይሄ የተሻለ ቪያብል መውጫ መንገድ ነው ብለን ልንወስደው የምንችል ነው።
ለኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ለአቶ ሙላቱ ገመቹም
ኃይለ ሥላሴ ከምኒልክ ጀምሮ ከደርግ ጀምሮ አሁን በአሁኑም በኢህአዴግ ጊዜም የኦሮሞ ግለሰቦች የተሳተፉበት መንግስት አልነበረም። በጠቅላላው ኦሮሞዎች በግል የተሳተፉበት መንግስት ሁሉ ነበረ ኢትዮጵያ ውስጥ። እኛ የምንለው የኦሮሞን ፍላጎት ዳር የሚያደርስ በኦሮሞ ይሁንታ የተመረጠ የኦሮሞን ልብ የሚያውቅ የኦሮሞን ፍላጎት ዳር ሊያደርስ የሚችል ህዝብ የመረጠው ሲኖር ነው፣ መንግስት ሲኖር ነው እንጂ ግለሰቦች ተመራርጦ እዛ ስለተቀመጡ ብቻ ትክክል ነው የሚል የለንም። እኛ ከግለሰቦች ምንም ወዳጅነትም ጠላትነትም የለንም። ግለሰቦች ስለመጡ ይህን ይለውጣሉ ማለት አይደለም። አሁን እኛ የምንፈልገው የስርዓት ለውጥ ነው። የስርዓት ለውጥ ሲኖር ለዚች ሀገር ይጠቅማል ነው በየጊዜው የሚነገረው። የስርዓት ለውጥ ነው። አሁን ያሉ ችግሮች ቁጭ ብሎ ችግሮቹን መፍታት የአባት ነው። ሰዎችን መቀያየር ግን ውጤት ያመጣል የሚል ግምት የለንም።
በኒውዮርክ የአዮና ኮሌጅ ረዳት ፕሮፌሰር ዶክተር ደረሰ ጌታቸው ጠቅላይ ሚኒስትሩ ተቋቁሟል ባሉት የዴሞክራሲ ስርዓት ግንባታ ማዕከል ላይም አስተያየት አላቸው።
ጠቅላይ ሚኒስትሩ ቢሮ ውስጥ የዴሞክራሲ ስርዓት ግንባታ ሊቆጣጠር ማዕከል እናቋቁማለን ብለዋል። ዴሞክራሲ በመንግስት ተገንብቶ የሚሰጥ ኮንዶሚኒየም አይደለም። ይሄ መንግስት መቼስ በግንባታ የተለከፈ መንግስት ስለሆነ አሁን ህዝቡ የዴሞክራሲ የነጻነት ጥያቄ ሲያነሳ እንዴት እንደሚገነባ አሳያችኋለሁ ብሎ ቢሮ ከፍቶልናል። ዴሞክራሲ የሰው ልጆች መብት ነው፣ የሰው ልጆች የሚጠይቁት ነው። ማንም መንግስት ማንም ፓርቲ ለሌላ ህዝብ እንዲኖር በዴሞክራሲ መተዳደረው ብሎ ሊያወርድለት አይችልም። እና ሶስቱም እርምጃዎች ነው የገቡን ነገሮች ምንም የተለወጠ ነገር እንደሌለ ነው በኢህአዴግ
የዞን ዘጠኙ በፍቃዱ ኃይሉን እንደ አንድ የኢትዮጵያን ፖለቲካ ሁኔታ በቅርብ እንደሚከታተል ሰው አዲሱን የካቢኔ መዋቅርና የሚኒስትሮች ሹምሽር ላይ ምን አስተያየት እንዳለው ጠይቄው ነበር።
ሹመቱ ብዙ ተስፋ አይሰጠኝም። ምክንያቱም መሰረታዊ ለውጥ ማለት ለኢህአዴግ አስተሳሰብ የቀረቡ ሰዎችን የሆነ ታይትል ስላላቸው ብቻ ወይም ዶክተር ወይም ምናምን እንደሚል አሳይን ማድረጉ ለውጥ ያመጣል የሚል እምነት የለኝም። በመሰረቱ የኢህአዴግ ከላይ ወደ ታች የሆነ ማለት ነው፣ እኔ አውቅልሃለሁ ፖሊሲ አሁንም ቢሆን አይቀየርም ማለት ነው። ውስጥ ሴንትራል ኮሚቴ ውስጥ ይወስናሉ። ከዛ በኋላ ያንን ሚኒስትር ፓርላማውም በሙሉ ያጸድቁታል ማለት ነው። ስለዚህ የአተገባበር ለውጥ ሊመጣ አይችልም፣ መሰረታዊ ለውጥ ካልመጣ በስተቀር ማለት ነው። ኢህአዴግ ደግሞ ሁሉንም ነገር እኔ ባውቅልሃለሁ ነው እንትን የሚለው። ስለዚህ አዲስ ፊት የማደናገር ነገር ነው እኔ የማየው እንጂ እኔ በግሌ ምንም አይነት ተስፋ አይታየኝም። የኢትዮጵያንም ተስፋ የሚጥልበት የኢትዮጵያ ፖለቲካ የሚከታተል ሰው ይኖራል ብዬ አልገምትም።
አድማጮች፣ ትናንትናና ዛሬ የተለያዩ ሰዎች በሹመቱ ላይ ያላቸውን አስተያየት ጠይቀን ያስተናገድን ሲሆን በአስተያየቶቹ ላይ የተነሱትን ሀሳቦች አካተን በቀጣይ ውይይት ይዘን ለመቅረብ እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የረቡዕ ምሽት ስርጭት ነው። አሁን አሜሪካና ሕዝቧ። ትውልደ ሶማሊያ አሜሪካዊቱ ኢልሃን ኦመር ከ20 ዓመታት በላይ በፊት ኑሮዋ ኬንያ በሚገኝ የስደተኞች ሰፈር ነበር። ዛሬ ግን ኢልሃን ታሪክ ልትሰራ የሚኒሶታ ክፍለ ግዛት ምክር ቤት አባል ልትሆን እየተወዳደረች ትገኛለች። የአሜሪካ ድምጽ ሬዲዮ ዘጋቢ ኬን ፋራቦ ከሚኒሶታ ያስተላለፈውን ዘገባ አዳነች ፍስሐዬ ታቀርበዋለች።
የ33 ዓመት ዕድሜ ኢልሃን ዑመር በማንነቷና በእምነቷ የምትተማመን ሴት ናት።
Being unapologetic about being Muslim, being black, being
a Muslim ነቴ በጥቁርነቴ በፈላሽነቴና በስደተኛነቴ የማፍርበት ነገር የለም።
ኢልሃን ዑመር ከሶማሊያ ሸሽታ ወደ ሚኒሶታ የመጣችው ትንሽ ልጅ ሆና ሲሆን ለሚኒሶታ ፖለቲካ አዲስ ናት።
The little girl in that refugee camp, you know, 22 years ago.
ከ22 ዓመታት በፊት በስደተኞች ሰፈር ትኖር የነበረችው ትንሽ ልጅ ስለመኖር ብቻ ነበር የምታስበው። ትልቅ ህልም ወይም እቅድ ሊኖራት የሚችል አይመስለኝም።
ሚኒሶታ ውስጥ ሊበራል ወይም ለቀቅ ያለ አመለካከት ያላቸው ሰዎች በሚበዙበት ወረዳ ለሚኒሶታ ምክር ቤት አባልነት ለመወዳደር ስታቅድ ከባድ ውሳኔ ነው ያደረገችው ብለዋል በሚኒሶታ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ሎረንስ ጃኮብስ።
From afar, Ilhan Omar had everything going against her. She was a Muslim.
ከሩቅ ሲመለከቱት ኢልሃን ዑመር ልትመረጥ የምትችልበት ድል የጠበበ ሆኖ ነው የሚታየው። የክርስትና እምነት ተከታዮች በሚበዙበት ክፍለ ግዛት ያለች ሙስሊም ናት። በሀገሪቱ ካሉት ክፍለ ግዛቶች ሁሉ የበዙ ነጮች በሚገኙበት ክፍለ ግዛት ነው ያለችው። ሴቶች በብዛት ላልተወከሉበት ምክር ቤት የምትወዳደር ሴት ናት። ብዙም ፈላሾች በሌሉበት ክፍለ ግዛት የምትወዳደር ሴት ነች።
ሚኒሶታ ውስጥ 25,000 ትውልደ ሶማሊያ አሜሪካውያን አሉ። ብዙዎቹ እንደ ዑመር በስደተኝነት የመጡ ናቸው። አብዛኞቹ መሐመድ ኑር የተባለ ሌላ የዲያስፖራ አባልን ነው የሚደግፉት።
Coming from a community that usually sees leadership as a man's role that played
የአማራርን ቦታ መያዝ ያለበት ወንድ ነው ብሎ ከመያምን ማህበረሰብ የመጣ እንደመሆናችን መጠን በመርጫ ዘመቻ ወቅት ችግር በመፍጠርና መሰናክሎች ከመሆን አንጻር ትልቅ ሚና ነበረው።
ይህን መሰረት በማድረግም ኢልሃን ዑመር ከሶማሊያው ማህበረሰብ ወጣ ብላ ፓትሪክ እንግሊሽን የመሳሰሉ የኮሌጅ ተማሪዎች የሚገኙባቸው ሌሎች መራጮችን ድጋፍ ለማግኘት ጥረት አደረገች።
On the issues, we align in a lot of ways and care about the same things.
አብይ ነጥቦችን በሚመለከት በብዙ ነገሮች እንስማማለን። ስለሆነም እንድትመረጥ ፈልጋለሁ።
እንግሊሽ እሷን መምረጥ ብቻ ሳይሆን በምትወዳደርበት ወረዳ የሚገኙ ተማሪዎች እሷን እንዲመርጡ አብሯቸው ዘመቻ መካሄድ ጀመረ። የዑመር ጥረት ታዲያ ውጤት አስገኘ። ኢልሃን ዑመር ለማሸነፍ የሚያስችላት በቂ ድምጽ አግኝታ እንደ አውሮፓ አቆጣጠር ከ1970ዎቹ ዓመታት አንስተው የምክር ቤቱ አባል የነበሩትን ፌሊክስ ካንን ለማሸነፍ ችላለች። ዑመር ታዲያ ከስምንት ቀናት በኋላ በሚካሄደው ጠቅላላ ምርጫ ለማሸነፍ ተዘጋጅታለች። ተሳክቶላት በመጪው ጥር ወር ስራ በሚጀምረው አዲስ ምክር ቤት ውስጥ ለመግባት ከቻለች ታሪክ ሰራች ማለት ነው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ሲሸልስ ውስጥ አንዳች ተጠቃሽ ሊሆን የሚችል ክንዋኔ ተደርጓል። የርዕሰ አንቀጹ
የመጀመሪያ ሐረግ ነው። በሀገሪቱ የፓርላማ ምርጫ የገዢውን ፓርቲ የአርባ ዓመታት ሥልጣን መቆናጠጥ እንዲያከትም ባደረገ ውጤት የተቃዋሚ ፓርቲዎች ጥምረት የምክር ቤቱን አብላጫ በርጩም አሸንፏል። የሕዝቡን ፍቃድ አሜን ብለው የተቀበሉት ፕሬዚደንት ጄምስ ሚሼል በትረ መንግሥቱን አዲስ መሪ የሚረከብበት ጊዜ እነሆ ደረሰ ሲሉ ሥልጣናቸውን በይፋ ለቀዋል። ርዕሰ አንቀጹ ይቀጥልና ፕሬዚደንት ሚሼል ሥልጣን ለማስረከብ የወሰኑት ባለፈው 2008 ዓመተ ምሕረት አጋማሽ አካባቢ በጸደቀው የመጪ ፕሬዚደንቶችን የሥራ ጊዜ በሁለት የሥልጣን ዘመናት በሚገድበው የሕገ መንግሥት ማሻሻያ መሠረት መሆኑን ይጠቁማል። በተባበሩት መንግሥታት ድርጅት ውስጥ የተካሄደውና በዩናይትድ ስቴትስ የዲሞክራሲ የሰብአዊ መብቶችና የሥራ ሚኒስትር ታም ማሊኖውስኪ ሊቀመንበርነት የተመራው የከፍተኛ ባለሥልጣናት ውይይት ተሳታፊዎች የተስማሙበት አንድ ነጥብ ይላል ርዕሰ አንቀጹ። በሕገ መንግሥቱ የተቈረጠው የሥልጣን ዘመን ከሀገሪቱ ሰላም፣ ደህንነትና መጻኢ ብልጽግና ጋር ቀጥተኛ ግንኙነት ያለው መሆኑን ያረጋግጣል። የሥልጣን ዘመንን መገደብ የቀመሩ አንድ አካል ብቻ መሆኑን የሚጠቁመው ርዕሰ አንቀጽ እውነተኛና ዘላቂ ዴሞክራሲን ለማነጽና ሀገራቸውን ለመገንባት እንዲሁም ለውጥን የሚቃረኑ የብዙ ባለሥልጣናትን አስተሳሰብ ለመሞገት የሥልጣን ዘመን ገደብን ማክበር መሠረታዊ መብቶችን በማስጠበቅና በነጻነቶች እንዲሁም በጠንካራ ዲሞክራሲያዊ ተቋማት መደገፍና መሟላት እንዳለበት ያስገነዝባል። አቻ መተኪያ የላቸውምና መሪዎች ሀገርን ያህል ነገር በሚያስከፍል ሁኔታ ማትረፍ ወይም መቆናጠጥ የለባቸውም ብሎ የሚያምን አዲስ የዜጎች ትውልድ በድፍን ዓለም እየበዛ ነው ይላል ርዕሰ አንቀጹ። ፕሬዚደንት ኦባማ ኢትዮጵያ ሄደው በነበረ ጊዜ በአፍሪካ ሕብት መናገሪያ ላይ ቆመው ይህንን ብለዋል። ማንም የዕድሜ ልክ ፕሬዚደንት ሊሆን አይገባውም። አዲስ ደምና አዳዲስ ሐሳቦችን በተጎናጸፈች ቁጥር ሀገራችሁ የተሻለች ትሆናለች። ርዕሰ አንቀጹ መልእክቱን እንዲህ ሲል ቋጨ። ዩናይትድ ስቴትስ በዓለም ዙሪያ ሰዎች የራሳቸውን መሪዎች ለመምረጥ በእውን ነጻ ሲሆኑ ሀገሮች የሚጠብቃቸው ብልጽግና ብቻ መሆኑን የሚገነዘቡ የዜጎች ድምፆችን ትደግፋለች።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ የሙዚቃው መግቢያ ሳይጠቁም አልቀረም። ልዩ የፕሮግራም ማሳሰቢያ አለን። ቀደም ብለን እያስተዋወቅ ነው የዩናይት ስቴትስ ፕሬዚዳንታዊ ምርጫ የፊታችን ማክሰኞ ይካሄዳል። በዕለቱ የመራጩን ድምፅ አሰጣጥ ሂደትና ከየግዛቶቹ የሚመጣውን የምርጫ ውጤት እግር በእግር እየተከታተል እናቀርባለን። የስርጭት ሰዓታችን ለአማርኛው ክፍለ ጊዜ በኢትዮጵያ ሰዓት አቆጣጠር ረቡዕ ከጠዋቱ 1 ሰዓት እስከ 2 ሰዓት ልዩ ዝግጅት ይቀርባል። በ1922ና 25 ሜትር ባንዶች እንዲሁም በሳተላይት ሁለት ተጨማሪ ስርጭት ሞገዶችን እናስተዋውቅ። 9485 ኪሎ ሄርዝ፣ 11900 ኪሎ ሄርዝ ናቸው። በድጋሚ የስርጭት ሞገዶቹ 9485 እና 11900 ኪሎ ሄርዝ ናቸው። የሰዓቱ ማስተካከያ የማስተካከያው ማስተካከያ ሊሆን ነው። ከአንድ ሰዓት እስከ 2 ሰዓት ነው ልዩ ዝግጅቱ። የትግርኛ ስርጭትና የኦሮምኛ ፕሮግራሞችም ይኖራሉ። ከአንድ ሰዓት እስከ 2 ሰዓት ያለውን ጊዜ ይሸፍናሉ። አድማጮች፣ አሁን የማጠቃለያ ወሬዎች ነው።
የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የፊታችን ማክሰኞ ይከናወናል። በቀሩት ጥቂት ቀናት ሪፑብሊካኑ እጩ ዶናልድ ትራምፕና ዲሞክራቷ ሂለሪ ክሊንተን ለፕሬዝደንትነት ብቁ አይደለችም በማለት እየተጠራረቡ ናቸው። ዛሬ ውሏቸውን በከፍተኛ ፉክክር በተጣመዱባት ፍሎሪዳ 3 የምርጫ ዘመቻ ላይ ያደረጉት ዶናልድ ትራምፕ ክሊንተን የተመረጡ እንደሆን ህገ መንግስታዊ ቀውስ ይፈጠራል ሲሉ ተደምጠዋል። ክሊንተን በበኩላቸው ፍሎሪዳ ውስጥ ሲናገሩ ዶናልድ ትራምፕ ሴቶችን በተመለከተ ባላቸው አስተያየት ላይ አትኩረዋል። የክሊንተን የምረጡኝ ዘመቻ በለቀቀው አዲስ ማስታወቂያ ትራምፕ እኔ ስመጥር ሰው ስለሆንኩ የፈለግኳትን ሴት አፈፍ ነው የማደርገው፣ ማንም አይነካኝ ሲሉ የተናገሩትን እያሰሙ ናቸው። የተባበሩት መንግስታት ድርጅት የሶሪያን መንግስትና የሽምቅ ተዋጊዎቹን ኃይሎች በሰሜናዊ የሀገሪቱ ክፍል አሌፖ ጦርነት በሚያደርጉት ተግባር በጦርነት ወንጀል ተጠያቂ ልትሆኑ ትችላላችሁ በማለት እያስጠነቀቀ ነው።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የመራችልን ብርሃን ኃይሉ ከተባባሪዋ ከወጣቱ ከኦሜላ ያሬድ ጥበቡ ጋር ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጁ ሰለሞን ክፍሌና በተቀሩት ባልደረቦቻችን ስም በዚሁ እንሰናበታችኋለን።
ነገ ሐሙስ እለቱ ነገ ሐሙስ ከምሽቱ 3 ሰዓት ላይ እንመለሳለን። ይሄ ማስታወቂያ ለሌላ ጊዜ የሚተላለፍ ነው። አሁን የትግርኛ ስርጭት ይቀጥላል። አድማጮች
በእኛ በኩል ደህና ደሩ።